the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ምን አይነት እህል ነው የሚሰጧችሁ?
ስንዴ ነው።
ስንዴ ስንት ኪሎ?
ለአንድ ሰው?
አዎ
15
15 ኪሎ።
አዎ።
አሁን እርሶ ስንት የቤተሰብ አባላት አሉት?
8 ነው እኔ።
እና ስንት ወሰዱ?
አሁን የአምስት ነው የወሰድኩ።
የአምስት ሰው?
አዎ። ሶስት አላገኙ።
ለምን?
እንጃ አላገኙም ተብሎ በአምስት ነው የተሰጣሁት ትናንትና።
ከራያ አዘቦ ዘጋቢያችን ግርማይ ገብሩ ከነዋሪዎች ጋር ካደረገው ቃለ ምልልስ የተቀነጨበ ነው የሰማችሁት። ስለ ድርቁና ስለ ገጠማቸውም ረሃብ ሲናገሩ ነው የሰማችኋቸው።
15 ኪሎ በልቶ ለመኖር እኛ ስንገመግመው በቂ አይደለም። ግን ለዚህ ብቻ የወጣ አይደለም፣ ሀገራዊ ነው።
እኚህኛው ደግሞ የወረዳው አስተዳዳሪ ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ሌሎች በርከት ያሉ ወቅታዊ የዜና ዘገባዎችም ለሰዓቱ ተቀናብረዋል።
በዚህ ምሽት ሶማሊያ ውስጥ ስለደረሰ ጉዳት የቀድሞ የመከላከያ ሚኒስትር ስለመገደላቸው፣ እንደዚሁም በዩጋንዳ የቀድሞው ለፕሬዚደንትነት እየተወዳደሩ ያሉት ኪዛ ቤሲጄ በቁጥጥር ስር ውለው መፈታታቸውን የሚመለከቱ ዘገባዎች ይዘናል። እንደዚሁም የእስራኤል የቀድሞ ጠቅላይ ሚኒስትር የአንድ ዓመት ከስምንት ወር እስራታቸውን ዛሬ ጀመሩ የሚሉ አበይት ዜናዎች አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ሰኞ የካቲት 7 2008 ዓ.ም አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተ ለምሽቱ ያለንን ዜና ይዘንላችሁ እንቀርባለን። የአዲስ አበባ ማረሚያ ቤት የቀድሞውን የአንድነት ፓርቲ አመራር አባላትና አቶ ሀብታሙ አያሌውን እንዲፈታ ፍርድ ቤት የሰጠውን ትዕዛዝ አለመፈጸሙ የሕገ መንግሥት ጥሰትና ተጠያቂነትን እንደሚያስከትል ፌዴራል ጠቅላይ ፍርድ ቤት አስገነዘበ። ቀደም ሲል የሰጠው ትዕዛዝ ዛሬውኑ እንዲፈጸም በድጋሚ አሳስቧል። አቃቤ ሕግ ከብሔራዊ ደህንነት መስሪያ ቤት ያገኛቸውን ማስረጃዎች ቅጂ ለመልስ ሰጪዎች ችሎት ፊት እንዲያስረክብ ቀጠሮ ሰጥቷል። መልስ ሰጪዎች ማረሚያ ቤት ውስጥ ሳሉ ደርሶብናል ያሉትን የእንግልት አያያዝ ለፍርድ ቤቱ አስረድተዋል።
በትግራይ ክልል በራያ አዘቦ በደረሰው ከፍተኛ ድርቅ 161 ሺህ ከሚሆነው ከጠቅላላው ሕዝብ 124 ሺህ የእህል እርዳታ እንደሚያስፈልገው የወረዳው አስተዳደር ገለጠ። ለ87,000 ሰው ከመስከረም ወር አንስቶ እርዳታ መድረሱን የወረዳው አስተዳደር አመልክቷል። ከታህሳስ ወዲህ አደጋው እየባሰ በመሄዱ ምክንያት የተረጂው ቁጥር 124,000 መድረሱን አስተዳደሩ የጠቀሰ ሲሆን አስቸኳይ እህል እርዳታ የሚያስፈልገውና በሴፍቲኔት መርሃ ግብር የሚታቀፈውን ለመለየት በሚልም እርዳታው በወቅቱ እንዳልተሰጠ ታውቋል። በተጨማሪም የእህል እርዳታው ወደ አካባቢ በፍጥነት ያለመድረሱን የወረዳው አስተዳዳሪ አቶ ክፍሎም ኃይለ ገልጠዋል። በነፍስ ወከፍ ለወር የሚሰጠው 15 ኪሎ ስንዴና ግማሽ ሊትር ዘይት በቂ እንዳልሆነ በወረዳው የሀደ አልጋ ገጠር መንደር ነዋሪዎች የተናገሩትን የወረዳው አስተዳዳሪም ከህዝቡ ጋር ተመሳሳይ ሀሳብ እንደገለጡ ነው የተገለጸው። የእህል ራሽኑ በአካባቢው ብቻ ሳይሆን በመላው አገሪቱ በተሰራጨ መመሪያ መሰረት የተከናወነ መሆኑም ተጠቁሟል። በመጽሔት ዝርዝር ዘገባ ይኖረናል።
የሶማሊያ የቀድሞ የመከላከያ ሚኒስትር ዛሬ ሞቃዲሾ ውስጥ ተገደሉ። የመከላከያ ሚኒስትርነታቸውን ከለቀቁ በኋላ በሀገሪቱ ፓርላማ ወታደራዊ አማካሪ ሆነው ሲያገለግሉ የነበሩት ሙሂያዲን ሞሐመድ ሐጂ ኢብራሂም የተገደሉት በመኪናቸው ስር ተደብቆ በነበረ ፈንጂ መሆኑን አደጋውን ያየ አንድ የፖሊስ መኮንን ተናግሯል። በዚሁ ኬኤም አራት በሚባለው መንደር በደረሰው ፍንዳታ ለጊዜው ማንነቱ ያልተገለጠ ሌላም ሰው መቁሰሉ ተዘግቧል።
ቀረሑ ግን ኦዲን ባቡርኩ ከወዘይ ያህል ሌላይ ግዶሚያ ድን አካል ውሓላ ሳርናኒን
ፍንዳታው የደረሰው በአሽከርካሪ መቀመጫ በኩል ነበር። እዚያ ቦታ ላይ ደግሞ የተቀመጠው እርሱ ነበር። መኪና ውስጥ አብረውት የነበሩ አንድ ሽማግሌም ተጎድተዋል። ከመኪናይቱ ስር የተጠመደ ፈንጂ እንደሆነ አላውቅም። የፖሊስ ምርመራ ውጤት ግን እየጠበቅን ነው።
ሙሂያዲን መሐመድ ኩላን የሚባለው የፖለቲካ ፓርቲ አባል ሲሆኑ አደጋው የተጣለባቸው የፓርቲያቸው ስብሰባ ላይ ተካፍለው ከወጡ ከጥቂት ሰዓታት በኋላ እንደነበረ የሙሂያዲን የቅርብ ወዳጅ እንደሆኑ የሚነገረው የፓርቲው ሊቀመንበር አብዱልቃዲር ባርሚናጅ ናቸው ለቪኦኤ ይህንን የተናገሩት።
wuxuu ahaay nin nabad u taagan oo bariyahan iyo maalmahan ku howlanaay nabadaynta gobolka.
በሽግግሩ ወቅት የዛሬ 7 ዓመት ግድም የመከላከያ ሚኒስትር ነበሩ። ሰላም ወዳድ ሰው ነበሩ። በግጭት ወቅት እንኳን አብዛኛውን ህይወታቸውን ያሳለፉት አገሪቱ ውስጥ ነበር። በሰላምና በልማት ጉዳዮች ላይ ነበር የሚሰሩት። በእነኚህ ቀናት ደግሞ በታችኛው ሸበሌ ክልል ውስጥ በተጣሉ ጎሳዎች መካከል ሰላም እንዲወርድ እያግባቡና እያደራደሩም ነበር።
ለጥቃቱ ኃላፊነት የወሰደ እስካሁን ባይሰማም ከአንዳንድ አመላካቾች የአልሻባብ እጅ ስራ ሳይሆን እንደማይቀር ተገምቷል።
የአሜሪካ ሳይሆን አይቀርም የተባለ ሰው አልባ አውሮፕላን ወይም ድሮን ምዕራብ ሶማሊያ ውስጥ ዛሬ መውደቁን የአልሻባብ ተዋጊዎች አስታወቁ። አልሻባብ የሚያንቀሳቅሰው ነው የሚባለው አንድ ዌብሳይት ባወጣው ዘገባ ይህ ጌዶ ክፍለ ሀገር ውስጥ ከምትገኘውና በአልሻባብ ይዞታ ስር ካለችው ሻንዳር ቀበሌ 7 ኪሎ ሜትሮች ርቀት ላይ ወደቀ የተባለው ድሮን 6 ሚሳይሎችን ጭኖ እንደነበርም ተመልክቷል። የወደቀውን ሰው አልባ አውሮፕላን ከለላ ወዳለው ስፍራ ማራቃቸውን የአልሻባብ ተዋጊዎች በሚቆጣጠሩ ራዲዮ ተናግረዋል። አንድ ስለ ሰው አልባ አውሮፕላኑ መስማቱን የጠቆመ ማንነቱ እንዲደበቅ የጠየቀ የሶማሊያ መንግስት ባለስልጣን የማን እንደሆነ ግን ገና እንዳላረጋገጠ ነው የገለጠው። አልሻባብ በአካባቢው ባለው የአፍሪካ ህብረት ጦር አባል በሆኑት የኬንያ ወታደሮች መደብ ላይ ጥቃት ካደረሰ ካለፈው ወር ወዲህ የጦር ጀቶች በአካባቢው እንደሚንቀሳቀሱ እናውቃለን። ይህ ሰው አልባ አውሮፕላን ግን የማን እንደሆነ ማረጋገጥ አልችልም ብለዋል ባለስልጣኑ። ጉዳዩ በሶስተኛ ወገን ገና ካለመረጋገጡ በተጨማሪ የሶማሊያ የደህንነት ባለስልጣናትም ስለተባለው ድሮን እስካሁን ያወጡት መግለጫ የለም።
ሰሞኑን ለሚካሄደው የዩጋንዳ ፕሬዚደንታዊ ምርጫ እየተወዳደሩ ያሉት የተቃዋሚ መሪ ኪዛ ቤሲጄ ዛሬ በፖሊስ ቁጥጥር ስር ውለዋል። ቤሲጄ የተያዙት ካምፓላ ውስጥ የምረጡኝ ቅስቀሳ እያካሄዱ ሳሉ ሲሆን እማኞች እንደተናገሩት በዘመቻቸው ዝግጅት ላይ በተገኙ ሰዎች ላይ ፖሊስ አስለቃሽ ጢስ ረጭቷል። ቤሲጄ በዘገባው ውስጥ ወዳልተጠቀሰ ወደ ሌላ ከተማ ተወስደው ማምሻውን መለቀቃቸው ታውቋል። ኪዛ ቤሲጄ በቅርብ ዓመታት ውስጥ ላለፉት 30 ዓመታት መንበረ ፕሬዚደንቱን ይዘውት ባሉት ሙሴቬኒ አስተዳደር ላይ ከሚያካሂዷቸው የተቃውሞ ዘመቻዎች ጋር ተያይዞ በቅርብ ዓመታት ውስጥ ለበርካታ ጊዜያት ወደ እስር ቤት ሲጎተቱ ቆይተዋል። ቤሲጄ ቀደም ባሉ 3 ውዝግብ የበዛባቸው ምርጫዎችም እየተወዳደሩ ተሸንፈዋል ሲባል መቆየቱ ይታወቃል። የተቃዋሚ መሪው እጩ ፕሬዚደንት የነበሩባቸውን መኪና የፖሊስ አባላት አስቁመው አስለቃሽ ጋዝ ሲረጩባቸው እዚያችሁ መኪና ውስጥ አብረዋቸው እንደነበሩ ከጠበቆቻቸው አንዷ ሊክዋጎ ሺፍራ ለቪኦኤ ገልጸዋል።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። የቀድሞ የእስራኤል ጠቅላይ ሚኒስትር ኢሁድ ኦልመርት የተፈረደባቸውን የአንድ ዓመት ከሰባት ወር እስራት ዛሬ ጀመሩ። ዘጋቢያችን ሮበርት በርገር ከኢየሩሳሌም ያጠናቀረውን ዘገባ ሰለሞን ክፍሌ ያቀርበዋል።
ኢሁድ ኦልመርት የመጀመሪያው የቀድሞ የእስራኤል ጠቅላይ ሚኒስትር ይሆናሉ በእስራት ሲቀጡ። ቀደም ሲል የኢየሩሳሌም ከተማ ከንቲባ በነበሩበት ወቅት ከቤቶች ንግድ ሥራ ቅሌት ጋር በተያያዘ ጉቦ ተቀብለዋል ተብሎ ተፈርዶባቸዋል። ኦልመርት ዛሬ ወህኒ ከመውረዳቸው በፊት ባወጡት መግለጫ አሁንም ቢሆን ከተከሰስኩበት ወንጀል ነጻ ነኝ ሲሉ በአቋማቸው ጸንተዋል።
ሸኒ ኮፌር ሚኮል ወኾል ቢሹሜ አሾኸል ሲዩኸሱሊ
ከዚህ ቀደም ፈጽሞ ጉቦ ተቀብዬ አላውቅም፣ የቀረቡብኝን ክሶች ሙሉ በሙሉ አልቀበልም ነበር ያሉት ኦልመርት በዕብራይስጥ። ያም ሆነ ይህ ግን ኦልመርት ኢየሩሳሌም ከተማ ውስጥ እንዲሠራ የታቀደውን ዘመናዊ መኖሪያ ሕንፃ ግንባታ ለመደገፍ 130 ሺህ ዶላር ጉቦ ተቀብለዋል ተብለው በቀረበባቸው ክስ ጥፋተኛ ሆነው ተገኝተዋል። የቀድሞ ጠቅላይ ሚኒስትር ራሳቸውም ቢሆኑ ጥፋት ሰርቻለሁ ብለው አምነዋል፣ ግን ምንም አይነት ወንጀል አልፈጸምኩም ነው የሚሉት።
ለፍ ከበድ መውድ אני מקבל על עצמי את גזר הדין אין אדם העומד מעל החוק
ማንም ሰው ከሕግ በላይ መሆን ስለማይችል ፍርዱን እቀበላለሁ፣ የምቀበለው ግን በሐዘኔታም ጭምር ነው ብለዋል ኦልመርት አክለው በመግለጫቸው። ኦልመርት የመጨረሻው ከፍተኛ የእስራኤል ባለስልጣን መሆናቸው ነው ወህኒ ሲወርዱ። የቀድሞው ፕሬዝዳንት ሞሼ ካትሳቭ ሴት አስገድዶ በመድፈር ወንጀል ተከሰው ጥፋተኝነታቸው በመረጋገጡ የሰባት ዓመት እስር ቅጣት ላይ ይገኛሉ። እነዚህን የመሳሰሉ ቅሌቶች ሕዝቡ በመንግሥቱ ላይ እምነት እንዲያጣ ከማድረጋቸውም በላይ የመረጧቸው ባለሥልጣናት ተስፋ አስቆራጭ በሆነ ደረጃ በሙስና የተዘፈቁ ሆነዋል የሚል ስሜት አሳድሮባቸዋል።
ሰሜን ሶሪያ ውስጥ የሚገኝ አንድ ሆስፒታል በደረሰበት የአየር ድብደባ መውደሙን ድንበር የለሽ ሐኪሞች የሚባለው ግብረሰናይ ድርጅት አስታወቀ። ሌሎች የሚያንቀሳቅሳቸው ሦስት የጤና ተቋማት ላይም ተመሳሳይ ድብደባ መድረሱን ቡድኑ አመልክቷል። በተፈጸመው ድብደባ አንድ 30 አልጋዎች ያሉት ሆስፒታል ሙሉ በሙሉ ሲወድም 9 ሰዎች መገደላቸውን ድንበር የለሽ ሐኪሞች አስታውቀዋል። ድንበር የለሽ ሐኪሞች ድብደባውን ያደረሱት የመንግስቱ ጄቶች ናቸው ቢሉም ለንደን የሚገኘው የሶሪያ ሰብአዊ መብቶች ቃፊር ቡድን ደግሞ ድብደባውን የፈጸሙት የሩሲያ ጄቶች ናቸው ብሏል። ተፈጸሙ ስለተባሉት ድብደባዎችና ስለደረሰው ጉዳት ከደማስቆም ይሁን ከሞስኮ ለጊዜው የተሰማ መግለጫ የለም። የዜናው ሰዓት አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተንን። በዓለም ዜና የጀመረው የሐሙስ የካቲት 7 2008 ዓ.ም ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
አሁን ቀዳሚውን የዕለቱን አብይ ርዕስ
በትግራይ ክልል ራያ አዘቦን የመታው ከፍተኛ የድርቅ አደጋ ከጠቅላላው 161,000 የአካባቢው ነዋሪ ሕዝብ 124,000 ለምግብ እርዳታ ማጋለጡን የወረዳው አስተዳደር አመልክቷል። ግርማይ ገብሩ ተጨማሪ ዘገባ አለው።
እንደምን ዋላችሁ? ምን ችግር የለውም። እሺ እሺ፣ እንዴት ናችሁ? ማን ልበል?
ሕሉፍ ፍገረቻል።
የእርሶ ቤት የትኛው ነው?
ይሄ ነው።
የክረምት ሁኔታ እንዴት ነበር?
ክረምትማ ዘንድሮ የለም። ክረምቱ የለም ዘንድሮ።
እርዳታ ምናምን ይሰጣል እዚህ አካባቢ?
አዎ፣ አሁን ጀምሯል።
መቼ ጀመሩ?
ስላሰደቲ መድህን ዓለም እድና ረብ ዓሉ
መቼም ሁለት ነው የጀመረው። ከሁለት ወር በፊት አንድ ጊዜ ተቀብለናል። አሁን ደግሞ ትናንትና ተቀብለናል።
ምን አይነት እህል ነው የሚሰጧችሁ?
ስንዴ ነው።
ስንዴ ስንት ኪሎ?
ለአንድ ሰው 15
ኪሎ።
አዎ።
አሁን እርሶ ስንት የቤተሰብ አባላት አሉት?
8 ነው እኔ።
እና ስንት ወሰዱ?
አሁን የአምስት ነው የወሰድኩት።
የአምስት ሰው?
አዎ። ሶስት አላገኙ።
ለምን?
እንጃ አላገኙም ተብሎ በአምስት ነው የተሰጣሁት ትናንትና።
እና በቂ ነው?
እንዴት ውሎ ይበቃል? ሶስት ምን ይበላሉ?
ስንዴ ብቻ ነው የሚሰጧቸው?
አዎ፣ ስንዴና
ዘይት ሽክክ እንቀበላለን።
ስንት ሊትር ዘይት ነው?
ለአንድ ሰው ቢራ ናት ትባል፣ ትንሽ
የቢራ ጠርሙስ
ምጎ የቢራ ጠርሙስ።
እና አሁን እንዴት ነው ይበቃችኋል? አሁን ቤት ውስጥ የሚበላ የሚጠጣ ነገር አለ? እንግባ
ኮቦይ ሳንጥሰን ነው አሁን የተሰጠን። ትናንትና አለ አሁን ሱቅ ቀልተን እንሰጣል።
ውሃስ እንዴት ነው?
አረጋል።
ውሃማ ሞትና ነው።
እዚህ አካባቢ የለም ውሃ?
የለም ውሃ፣ ጥም ነው። የሀዳ አልጋ ጫዶ ይባላል። እናመጣለን ውሃማ።
ተሸክማችሁ ነው የምታመጡት? ከሩቅ
በወገብነ በአህያ እናመጣለን።
እዚህ አካባቢ የተቆፈረ የውሃ ጉድጓድ የለም?
የለም። ነበረች ፊት፣ አሁን ጠፍታለች እንጂ ሌላ የለም።
ለእንስሳት የሚሆን ሳርና ውሃ አለ እዚህ አካባቢ?
የለም። ይሄ አገዳው ደርቆ የቀረው ይሄ ሰበሰብነው ነው የምንበላው። ይሄ ቁልቋላው እየለወለኩ ይኸው ተመልከት።
በለሱ?
አዎ፣ በለሱ እየለወለኩም ስጋራ ትንሽ ነው የምሰጠው እንጂ የምበላ የለም ዘንድሮ። ከዚህ በፊት ቅድም ሳርም ሁሉም እየተሰበሰበ ደህና ነው የቆየ። ዘንድሮ ይሄ የተዘራ ደርቀዋል። የደረቀው እየሰበሰብነው ነው የምንበላ እንጂ ሌላ የለም።
እዚህ አካባቢ ህጻናት ልጆች አሉ?
አዎ አሉ።
ማለት ከአምስት ዓመት በታች የሆነ ህጻናት አሉ?
አሉ።
ለእነሱ የሚሰጥ የተለየ ምግብ አለ?
የለም፣ አላገኘ ነው።
እና እንዴት ነው አሁን የታመመ ሰው እዚያ ካቢ መታቆት እሱ አትሁልፍ የሰሙት አለ እዚያ ካቢ የታመመ ሰው
አሁን
አዎ ማለት ሚበላውን አጥቶ የታመመ ሰው አለ ወይ
አይ እሱኳ ካሁን ደህና ነኝ
በረብ ያመመ ይብልናል ወይ ተገርና ወይ
ካሁን መንግስቱም የሰጠ አሁን ጀምሯል ከዚህ በፊት ሾቆሎ የበላ ያቆየ አሁን ረዳታ ጀምሯል አሁን ካሁን ድረስ ደህና ነው
የታመመ የሞተ ሰው የለም
አይ የለም ደህና ነው
ዝናብስ መጣል ጀምሯል
ዝናማ የለም ዝናብ የለም ይኸው እንደምታይ ነው
አሁን እርሶ ቤተሰቦን በምንድን ነው የሚያስተዳድሩት ምን እየሰሩ ነው የሚያስተዳድሩት በዚህ ሰዓት
እኔ ለቀን ነው የምሰራ
ምንድን ነው የሚሰሩት
ሽንኩርትም ኮመደርም
ተማቲም
እንደዚህ ስራ አለ ይሄ የቀን እየሰራን ለልጆች ነው ምናበላቸው እንጂ ለላይል
በጣም ነው ማመስግናቸው አቶ ክፍሎም ኃይለ የራያ አዘቦ ወረዳ አስተዳዳሪ ዘንድሮ የተከሰተው የድርቅ ሁኔታ በወረዳው ምን እንደሚመስል በስንት የገጠር ጣቢያዎች እንደተከሰተ ጉዳቱ ምን ያህል እንደሆነ አጭር መግለጫ እስኪ
አስቀድመን እቅድ ይዘን እየሰራ ነው የነበር ነው ወደ 2.4 ሚሊዮን ኩንታል ለማግኘት ነው አቅደን የነበር ነው ከዚህ ከእቅዱ 7.8% ብቻ ነው ያገኘነው ማለት ነው በዚህ ድርቁ ምክንያት ምን ሊከሰት ይችላል የሚለው ነገር ገምግመነው ነበር 161000 ህዝብ አካባቢ ነው ያለን ከዚህ ከ161000 124000 የሚሆነው ህዝብ ጥረት ያጋጥማል ብለን ነው በግምገማችን እንትን አስቀምጠን የነበረን ሌላው ይቀር ቀጣ በድርቁ ተጎጂ አይደለም መስኖ ያለው ነው ሌላው ደግሞ በንግድ የሚተዳደር ነው ይቀርግን እርዳታ ያስፈልጋል ብለን ነው አስቀምጠን የነበረን ማለት ነው እንዲሁም በእንስሳት 323000 የተለያዩ እንስሳቶች አሉ ለነዚህ የሚያስፈልጋቸው ምግብ ያለንም ግምገማን ቀሪውን አስቀምጠናል ማለት ነው ለ124000 ህዝብ እንግዲህ ረዴት ያስፈልጋል ረዴት ሊመጣለት ለሚመለከተው አካል ጥያቄ ያቀርበን ከመስከረም ጀምሮ እርዳታ የሚያስፈልገው 87000 ህዝብ ነበር ማለት ነው እስከ ህዳር ትንሽ ተወሰኑ ንሱን ለቃቅመው ይቆያል ብለን ለሁለት ወር መስከረም ጥቅምት ይቆያል ብለን ያስቀምጥነው ደግሞ የቀረው ነበር ከታሳስ በኋላ ግን ተላላ ህዝቡ እርዳታ ያስፈልጋል ብለን አስቀምጠን ከታሳስ በኋላ እርዳታ እንደምሰጥ ተነግሮናል ማለት ነው እርዳታ ተጀምሯል 87000 መስከረም ጥቅምት ህዳር ሰጠናል ማለት ነው ከታሳስ ደግሞ 124000 ተጨማሪ እርዳታ ያስፈልገናል ብለን ጠይቀን ነበር ተጨማሪ ያስፈልገናል ስንል ያንንም የሚጨመረው ወደ ሁለት ክፍሉ ተባልነ ሴፍቲ ኔት ለብቻው በሴፍቲ ኔት ፕሮግራም የሚደገፈው ኢመርጀንሲ ያስፈልጋል መተለቱ ደግሞ ለብቻው ተባለ ከዚህ በፊት ሁሉም በኢመርጀንሲ ነበር እርዳታ ያስፈልጋል በሚል ነው አውጥተነው የነበር ነው ወደ ሁለቱም ለዩዋቸው ሲባል የተወሰነ ይሄንን ለመለየት ጊዜ ፈጀብን ማለት ነው አዲስ የመመልመል ሲመለመል ደግሞ ግድ ህዝቡ ነው የሚመለምለው እንዲሁ ቁጭ ብለህ በአጭሩ እንትን የሚሆን አይደለም ከልማት ቡድን ተመልምሎ ልማት ቡድን ደግሞ ወደ ጣቢያ እስኪመጣ ወረዳ እስኪመጣ እንዲሁ ዘግይተናል ማለት ነው በዚህ ምክንያት የዘገየ ነገር አለ የተወሰነ ቀናትም እህሉ እዚህ ፈጥኖ ያለመድረስ ሁኔታ አለ አሁን በተጨባጭ ማለት ነው እንጂ እርዳታው ከመስከረም ጀምሮ ጥቅምት ህዳር 87000 ረድኤት ወልቷል ማለት ነው
ለህፃናት በተለይ አልሚ ምግብ በመስጠቱ በኩልስ እስካሁን የተሰጠ ነገር አለ ህፃናትን እንዴት ነው ያያያቸው ያላችሁት
ጥናቱ ዳሰሳው ተካሂዷል በጣም ተቸግረዋል የሚሏቸው አሉ መካከለኛ ነው የሚሏቸው አሉ ችግር የላቸው የሚሏቸው አሉ ማለት ነው
አሁን ናቸው የተጎዱት ህፃናቱ
ተጎዱ ተብሎ ባለፈው መጥተው የነበሩ 24 ናቸው ለተጎዱ ምግብ ያስፈልጋቸው አለ ተባሉም መጥቷል ፋፋ ምን ለውኛ
ፋፋ
አዎ እሱ መጥቷል እሱም አድለናል ማለት ነው እሱን ያደልናቸው ለተመለመሉ ብቻ በዛች ስክሪን ለተደረጉ ሰዎች ብቻ ተሰጥቷል ማለት ነው
ወርሃዊ ነው የሚሰጠው
ወርሃዊ አይደለም የተሰጣቸው መጀመሪያ ሲመጣ ዘግይቷል አሁን ባለፈው ወር ግን አድለናል ማለት ነው ሴፍቲ ኔት የሚሰጠው ለሁሉም አይደለም ለሁሉም ሰው አይደለም የተሰጠው ስለዚህ ለቀሩስ የሚለው ጥያቄ አለ እንግዲህ ለቀሩ የተለየ እንትን አልወጣላቸውም አሁን በሴፍቲ ኔት ከተጠኑ ካለ በተሰው 5 ብቻ ነው እንትን የሚለው ስለዚህ የነሱን ቀርቶብናል ስለዚህ እነሱ ምን ይሆናሉ የሚለው ትላንት ጥያቄ ተነስተ ነበር በዚህ ምክንያት የተጠቁ ሰዎች አሉ ተብሎ ተነስተዋል አሁን እኛም ወደ ቢሮ ሪፖርት እናደርጋል ዳይሬክሽኑ የሴፍቲ ኔት ሀገራዊ ነው ከቤተሰብ አንድ ሴፍቲ ኔት የተጠና ማክሲማም 5 ነው የሚወስደው ከዛ በታች ሆነ ከዛ በታች ይወስዳል ከዛ በላይ ካሉት ግን 9 ከሆነ አራቱ ይቀራሉ ነው። ለነዛ ለቀሩ አራቱስ ምን እናብላቸው ሚል ጥያቄ ተነሳ ነገር አለ። እሱ ደግሞ እንደ ጥያቄ እኛም አሁን ሬዝ እናደርጋለን ማለት ነው።
እያንዳንዱ ሰው እንግዲህ በወር 15 ኪሎ ስንዴና ግማሽ ሊትር ዘይት ነው የሚሰጠው። ይሄ ግን በቂ ነው? አንድ ሰው በዚህች ብቻ መኖር ይችላል ወይስ እርዳታው ይጨመር ነው? የእናንተ አስተያየት ምንድነው የምትሉት? ህዝቡ በቂ አይደለም ይላል።
15 ኪሎ ወልቶ ለመኖር እኛ ስንገመግመው በቂ አይደለም። ግን ለዚህ ብቻ የወጣ አይደለም፣ ሀገራዊ ነው። አንድ ሰው ምን ያህል ይበላል የሚለው በሳይንስ የተጠና ነው። ተጠና ይሄንን ያህል አንድ ሰው ይበቃል ተብሎ ፕሮግራሙ የታቀፉ ሰዎች 15 ኪሎ ይወስዳሉ። ሴፍቲኔት አሁንኛ ላይ ዩኤስኤድ ነው እንትን የሚያደርገው በእኛ አካባቢ። ስለዚህ ዩኤስኤድ ዴይሊ ነው የሚከታተለው። ስለዚህ እነሱን ባወጡት ነው እየተጠቀምን ያለ ነው። በቂ ነው ወይ የሚለው ነገር ግን እንጃ፣ እኔ በቂ ነው ብዬ አላስብም። በተለይ በዚህ አካባቢ በቂ አይሆንላቸውም የሚል አለኝ። ቢጨመር ሌላ ቢጨመራቸው የበለጠ ይሆናል አስተያየት አለኝ።
አቶ ክፍሎም ኃይለ የራያ አዘቦ የወረዳው ሊቀመንበር፣ በጣም ነው የማመሰግኖት።
እኔም አመሰግናለሁ።
የአዲስ አበባ ማረሚያ ቤት የቀድሞውን የአንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውን እንዲፈታ ፍርድ ቤት የሰጠውን ትዕዛዝ አለመፈጸሙ የሕገ መንግሥት ጥሰትና ተጠያቂነትን እንደሚያስከትል ፌዴራል ጠቅላይ ፍርድ ቤት አስገንዝቧል። ቀደም ሲል የሰጠው ትዕዛዝ ዛሬውኑ እንዲፈጸም በድጋሚ አሳስቧል። አቃቤ ሕግ ከብሔራዊ ደህንነት መስሪያ ቤት ያገኛቸውን ማስረጃዎች ቅጂ ለመልስ ሰጪዎች ችሎት ፊት እንዲያስረክብ ቀጠሮ ሰጥቷል። መልስ ሰጪዎች ማረሚያ ቤት ውስጥ ሳሉ ደርሶብናል ያሉትን የእንግልት አያያዝ ለፍርድ ቤቱ አስረድተዋል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው።
የካቲት 3 ቀን 2008 ዓ.ም የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የሰበር ሰሚውን ችሎት ፍርድ መሠረት በማድረግ የቀድሞ የአንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የአረና ፓርቲ አመራር አባል አቶ አብርሃ ደስታ፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ እንዲሁም አቶ አብርሃም ሰለሞን የአዲስ አበባ ማረሚያ ቤት ከእስር እንዲፈታቸው ትእዛዝ ሰጥቶ ነበረ። ይሁንና ይህ የፍርድ ቤቱ ትዕዛዝ ባለመፈጸሙ ዛሬ ከእስር ቤት መቅረባቸውን ፍርድ ቤቱ ተገንዝቧል። ከማረሚያ ቤቱ ተወክለው ችሎት የቀረቡትም የፍርድ ቤቱ ትዕዛዝ መድረሱን አረጋግጠዋል። ፍርድ ቤቱም ለምን ፍቹ እንዳልተፈጸመ ሲጠይቃቸው ትክክለኛ መፈቻ የላቸውም ሲሉ ተወካዩ መልስ ሰጥተዋል። ፍርድ ቤቱም በበኩሉ ፍርድ ቤት የወሰነውን ማረሚያ ቤቱ ለመመርመር መብት የለውም፣ የተወሰደው እርምጃ ሕገ መንግሥቱን መጣስና የፍርድ ቤትን ትዕዛዝ አለማክበር ነው። ይህ ተጠያቂነትን ያስከትላል ሲል አስታውቋቸዋል። አቶ አምሃ መኮንን በይበልጥ አብራርተዋል።
በችሎት የተገኙት የማረሚያ ቤት ተወካይ እየገለጹ ያሉት የፍርድ ቤቱን ትዕዛዝ ማረሚያ ቤት ውስጥ እስረኞችን ለመፍታት ኃላፊነት ላለው ክፍል ወይም ኃላፊ ደጋግሞ ቢያስረዱም ሊገባቸው እንዳልቻለና ሊቀበሉ እንዳልቻለ ነው የማረሚያ ቤቱ ተወካይ የገለጸ ያለው። እንግዲህ ፍርድ ቤቱም ይህንኑ ተከትሎ አጽንኦት ሰጥቶ ይሄ የፍርድ ቤት ትዕዛዝን አለመፈጸም ሕገ መንግሥቱንም ጭምር የመጣስ እንደሆነና ተጠያቂነትንም እንደሚያስከትል በአጽንኦት ገልጿል። እና የሚቻል ከሆነ ማረሚያ ቤት ተወካይ ይህንኑ ገልጸው ዛሬ ሁኑ እንዲፈቱ እንዲያደርጉ፣ የማይሆን ከሆነ ግን በነገው ዕለት ፍርድ ቤቱ ትዕዛዝ እንደሚሰጥ ገልጿል። ስለዚህ ይህንኑ ነው እንግዲህ የምንጠብቀው።
ማረሚያ ቤቱ እስረኞችን ላለመፍታቱ የሰጠው አንዱ ምክንያት አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታና አቶ የሸዋስ አሰፋ በከፍተኛ ፍርድ ቤት ክርክሩ ይካሄድ በነበረበት ወቅት ፍርድ ቤቱን በመድፈር ተፈርዶባቸው ስለነበር ይህንን ቅጣት አላጠናቀቁም የሚል ነው። ይሁንና ይላሉ አቶ አምሃ፣ ይህ ለሌሎቹ ሁለት መልስ ሰጪዎች በእስር ቤት እንዲቆዩ ምክንያት ሊሆን አይችልም።
የእነሱ ጉዳይ ምናልባት ከፍተኛ ፍርድ ቤት ላይ በሚሰጠው ማብራሪያ የሚፈታ ነው የሚሆነው እና ማረሚያ ቤቱ እስካሁን ሊፈታቸው ያልቻለው እነሱን በተመለከተ ሕጋዊ ምክንያት ስላለው ነው ብሎ መውሰድ ይቻላል። አቶ ሀብታሙ አያሌውና አብርሃም ሰለሞን ግን እንደገለጽኩት ምንም ሌላ ማረሚያ ቤቱ ላይፈታቸው የሚችልበት ሕጋዊ ምክንያት የለም። በሚገርም ሁኔታም ዛሬ ታስረው ሲቀርቡ ማረሚያ ቤቱ ሊፈታቸው ያልቻለበትን አለኝ የሚለውን ምክንያት እንኳን በጽሁፍ አልገለጸም። ይሄ ግልጽ የሆነ ሕግን ለማክበር ፈቃደኛ ያለመሆኑ ፍርድ ቤትንም ትእዛዝ ለማክበር ፈቃደኛ ያለመሆኑን በግልጽ ያሳየበት ነው።
እንዲያውም መንግስት በአሁኑ ጊዜ በተለያዩ መገናኛ ብዙሀን ዘዴዎች መልካም አስተዳደር አሰፍናለሁ ከሚለው አባባል ጋር እንደሚቃረን አቶ አማ ያስረዳሉ።
ይሄ ሁኔታ ደግሞ ምናልባት አሁን መንግስት በጽናት ይጆአሉ ከሚለው የመልካም አስተዳደር ጥያቄ ጋር በግልጽ የሚያሳይ ነው እና የሚመለከተው የመንግስት አካል በጉዳዩ ሳይዘገይ ጣልቃ ገብቶ ይሄን ትዕዛዝ ያልፈጸሙ አካላት ላይ ተገቢውን አስተዳደራዊ እርምጃ ካልወሰደ የህግ የመጣሱ ድርጊት የመንግስትም ድርጊት ሆኖ የሚታይበት ሁኔታ መፈጠሩ የማይቀር ነው።
ፍርድ ቤቱ ግን ማረሚያ ቤቱ ትዕዛዝ ባለማክበሩ ሊወስደው የሚችል ህጋዊ እርምጃ ምንድን ነው? ከዚህ በላይ
የፍርድ ቤት ትዕዛዝ በማናቸውም ሁኔታ መከበር አለበት። ፍርድ ቤትን ትዕዛዝ ላለማክበር የሚያስችል ህጋዊ ምክንያት እስካልቀረበ ድረስ የፍርድ ቤት ትዕዛዝ መከበር አለበት። የህግ የበላይነት ጽንሰ ሀሳብ አንዱ መገለጫ ይሄ ነው። ስለዚህ ፍርድ ቤት አንደኛ ይህንን የህግ የበላይነት የማስከበር የሰዎችን መብቶች የማስከበር ኃላፊነት አለበት። ከዚህ አንጻር ይህንን ጥሰት በፈጸሙ የማረሚያ ቤቱ ኃላፊዎች ላይ እርምጃ መውሰድ ይችላል አለበትም። ስለዚህ ምናልባት እንግዲህ ፍርድ ቤቱ አንድ የሚሰጠው ትዕዛዝ ነገ ይታያል። ያ ትዕዛዝ የማይፈጸም ከሆነ ፍርድ ቤቱ እንደገለጽኩት በሚመለከተው አካል ላይ እርምጃ ወደ መውሰድ ይሄዳል ብዬ ነው የምገምተው።
አቃቤ ህግ በዛሬው ዕለት ከብሔራዊ ደህንነት እንዲያቀርብ የታዘዘው ጥሬ ማስረጃ ከ300 በላይ ገጾች ባሉት ጥራዝ ለፍርድ ቤቱ አስረክቧል። ይሁንና ይህ ማስረጃ ለመልስ ሰጪዎችም ቅጁ መድረስ ስላለበት ይህንኑ አቃቤ ህግ ከችሎት ፊት እንዲፈጽም ለየካቲት 9 ቀን 2008 ዓ.ም ተለዋጭ ቀጠሮ ሰጥቷል። በመጨረሻም ፍርድ ቤቱ ባለፈው ሳምንት መጨረሻ ላይ በሰጠው ውሳኔ መሰረት እስረኞቹ ይፈታሉ በሚል እምነት አርፎት የነበረውን አቤቱታቸውን አንድ በአንድ እንዲያስመዘግቡ ፈቅዶላቸዋል። አቶ ዳንኤል ሽበሺ፣ አቶ የሸዋስ አሰፋ፣ አቶ አብርሃ ደስታ ከሌሎች ታራሚዎች በተለየ ሁኔታ እንደተያዙ ከዘመዶቻቸውና ከሌሎች ጎብኞቻቸው ጋር እንደማይገናኙ አስመዝግበዋል። በተለይ አቶ ዳንኤል ሽበሺ መታሰራቸው እንደማያሳስባቸውና በማረሚያ ቤቱ በተለየ ሁኔታ የሚፈጸምባቸው በደል ይበልጥ የሚያሳስባቸው እንደሆነ ተናግረዋል። አምስቱ መልስ ሰጪዎች አቃቤ ሕግ ከአንድ ዓመት ተኩል በፊት በነዘላለም ወርቅ አገኘው የክስ መዝገብ በሽብር ወንጀል ክስ መስርቶባቸው የነበረ ሲሆን የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አምስቱን ተከላከሉ ሲል እነ አቶ ሀብታሙ አያሌውን የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ለሰማችኋቸው የመጽሔት ዘገባዎች ግርማይና መለስካቸውን አመሰግናለሁ። ተከታዩ ርዕስ ወደ ዩጋንዳ ይወስደናል። ዩጋንዳውያን ፕሬዚደንቱ ዩዌሪ ሙሴቬኒን ጨምሮ የፕሬዚደንታዊው ምርጫ ተፎካካሪዎች የተሳተፉበትን ለመጀመሪያ ጊዜ የተካሄደ የቴሌቪዥን ክርክር ከትናንት በስቲያ ቅዳሜ ተከታትለዋል። ትዕይንቱ አነስተኛም ብትሆን በዲሞክራሲ ጎዳና የተመዘገበች አዎንታዊ እርምጃ ነች ብለዋል ታዛቢዎች። ኤሊዛቤት ፖል ከካምፓላ ያጠናቀረችው ዘገባ አለ፣ አሉላ ይዞታል።
በመላዋ ኡጋንዳ ዜጎች አገራቸውን ለመምራት በፕሬዝዳንታዊ ምርጫ ዘመቻ የተሰለፉትን ስምንቱ የፖለቲካ ተፎካካሪዎች የሚያደርጉትን የተጋጋለ ክርክር በየቤትና በየቡና ቤቱ ከተሰቀሉት የቴሌቪዥን መስኮቶች አይናቸውን ሰክተው ሲከታተሉ ተስተውለዋል። ክርክሩን በቴሌቪዥን መስኮት መከታተል ያልቻሉትም ተፎካካሪዎች መራጩን ሕዝብ በሚያሳስቡ ጉዳዮች ዙሪያ የሚናገሩትን በእጅ ስልኮቻቸው እየተከታተሉ ሲያጨበጭቡና ቦታ ሲያደምቁ ይታያሉ። ግንባር ቀደሙ ተፎካካሪ አገሪቱን ለአምስተኛ ጊዜ ለማስተዳደር የምረጡኝ ዘመቻውን የተቀላቀሉት ፕሬዚዳንት ዮዌሪ ሙሴቬኒ ናቸው። አያሌ ሺ ኡጋንዳውያን በጉጉት በተጠባበቁት በዚህ የተፎካካሪዎች ክርክር ፕሬዚዳንቱ ይካፈሉ ይሆን ወይ የሚለው ጥያቄ ሙሴቬኒ ክርክር ወደሚካሄድበት አዳራሽ ደጃፍ በተነጠፈው ቀይ ምንጣፍ ላይ እየተረማመዱ ወደ መድረኩ ብቅ እስኪሉ ድረስ በእጅጉ ሲያነጋግርና ሲያወዛግብ ነበር የሰነበተው። ክርክሩ ሲጀምርም ተመልካቹ በልዩ ስሜት እንደተዋጠና በዚያው ልዩ ስሜት እየተናጠ መከታተል ያዘ። ክርክሩ ክሪስፒ ካህሩ ዜጎች ለኡጋንዳ ዲሞክራሲያዊ ምርጫ በእንግሊዝኛው ምህጻረ ቃል ሲሲኢዲዩ የተባለው የጥምረት አስተባባሪ ናቸው። የዘንድሮው ፕሬዝዳንታዊ ምርጫ ክርክሮች ዜጎች የቱን ያህል በፖለቲካ ዙሪያ የሚያደርጉት ንግግሮች ያበረታቱ መሆናቸውን ነው ያሳዩት ይላሉ። ብዙዎች የሚጋሩት አስተሳሰብም ይመስላል። ጀርሜን ዩጄሳ ክርክሩን በተለየ ስሜት ከተከታተሉ ብዙዎች አንዱ ነው። የመድረኩ አደረጃጀትና ለእጩዎች የተሰነዘሩት ጥያቄዎች በምርጫው ተስፋ እንዲያድርበት እንዳደረጉት ነው የሚናገረው።
I must say it makes sense discussing foreign policy with the incumbent.
የሀገሪቱን የውጭ ፖሊሲ መራ ከነበረው ስልጣን ላይ ካለ አካል ጋር ስለ ውጭ ፖሊሲ መነጋገር ትልቅ ትርጉም አለው ብያምናለሁ። እኔ ተሰማኝ እንደርሱ ነው አፍሪካ ዲሞክራሲን ማራመድ አይቻላትም የሚለውን አስተሳሰብ ውድቅ ያደረገ አመላካች ነው። በተለያዩ ሀገሮች ዘዋወር ያየሁትን አፍሪካ ለዲሞክራሲ አትበቃም የሚለውን የተለምዶ አተያይ ውድቅ የሚያደርግ ይመስለኛል።
ሱዛን ኦጂራ የፕሬዝዳንት ሙሴቬኒ ደጋፊ ናቸው። ፕሬዝዳንቱ በክርክሩ በመሳተፋቸው የተደሰቱ መሆናቸውን ነው የሚናገሩት።
The other time when he was so busy they started speculating that
ከዚህ ቀደም በስራ ተጠምደው መሳተፍ ባለመቻላቸው በክርክሩ መሳተፍ ፈርተው እንዳልቀረቡ ተደርጎ ይወራባቸው ነበር። ለምን ክርክር ይፈራሉ? በመልሳቸው በመርካታችን ላቅ ያለ ክብር ተሰምቶናል። አሁን እንዳየነው ክርክር ከሆነ ሌሎቹ ተፎካካሪዎች ናቸው ለቀረቡላቸው ጥያቄዎች አጥጋቢ መልስ መስጠት ያልቻሉ ሲሉ የፕሬዝዳንቱ ደጋፊ ሱዛን ተሰምተዋል። ምንም እንኳን አብዛኞቹ መራጮች ገና ድሮ የሚመርጡትን ወሰናቸው ቢነገርም አንዳንዶቹ ግን ክርክሩ የረዳቸው መሆኑን ነው የገለጡት። በሌላ በኩል ከፕሬዝዳንት ሙሴቬኒ ተፎካካሪዎች አንዱ የተቃዋሚ መሪ ኪሳ ቢሴጄ ዛሬ በፖሊስ ቁጥጥር ስር ውለዋል። በቢሴጄ የተያዙት ካምፓላ ውስጥ የምረጡ እንቅስቃሴ ያካሄዱ ሳሉ ሲሆን እማኞች እንደሚናገሩት በዘመቻቸው ዝግጅት ላይ በተገኙት ሰዎች ላይ ፖሊስ አስለቃሽ ጢስ ረጭቷል። ቢሴጄ በዘገባ ውስጥ ወዳልተጠቀሰ ሌላ ከተማ ተወስዶ ማምሻውን መለቀቃቸውም ተዘግቧል። ኡጋንዳውያን የፊታችን ሐሙስ መጪውን ፕሬዝዳንታቸውን ለመምረጥ ድምጻቸውን ይሰጣሉ።
ክቡራትና ክቡራን አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው። እስከ ምሽቱ 4 ሰዓት ይቀጥላል ስርጭታችን። አሁን በስልክ 202-205-9942 የውስጥ መስመር 14 ካኖራችሁልን ከእናንተው አስተያየቶች ጥቂቱን እናስደምጣችሁ።
ሄሎ ጤና ይስጥልኝ ቪዎች እንደምን ሰነበታችሁ? አባካችሁን መልእክት እንድታስተላልፉ ደስ ይለኛል። በወልቃይት ማንነት ጉዳይ ለሳዳምጦ ነበርና ያው የታወቀ ነው የትግራይ አስተዳዳሪዎች ሁሌም እንደማይዋክቡ ሲያዋክቡም የቆዩ ናቸው። ላለፉት ከውጊያም ጀምሮ ሲያዋክቡ የቆዩ ናቸው። ብቻ ምንድነው ዙሮ ዙሮ ግን እነሱ የወልቃይት ህዝብ ትግሬ ሆነ አማራ ሆነ ግዳቸውም አይደለም ምንም የሚፈልጉት ነገርም አይደለም። እነሱ በጣም ግዳቸው የሆነ ነገር ቢኖር ግን ትግራይ ከሱዳን ጋር ቦርደር የላቸውም። የሚያሳስባቸው ያለው ቦርደሩንና መሬቱን ነው። የወልቃይት መሬት ሁመራ ለም ሆነ የእርሻ መሬት ነው። ሁሉ በእነሱ ቁጥጥር ስር ነው ያለው። ስለዚህ እሱ ነው የሚያሳስባቸው ያለ። አመሰግናለሁ ቪዎች።
ሄሎ ቪዎች እንደምን አላችሁ? አስለኝ ላይ ከኢሳ አፍሪካ ነው የምደውልላችሁ። እባካችሁ ምን ነው ጋምቤላ ራሳቸው ስለ ጋምቤላ ጉዳይ አንድ ጊዜ ሲያነሱ ከዛ በኋላ ክርስታቸው አታነሱም። ለምንድን ነው ጋምቤላ የኢትዮጵያ አካል አይደለም ወይ? በጋምቤላ እየተደረገ ያለው ያው የስሬትኛ ማናራ ጋምቤላ ነው እንደ ሀገር ግዛት አለው ነው። ስለዚህ ባካቸው እንደ ባለፈው ሳምንት አሁን 80 ባሶች ከከተማ ሪቪጂ ሲወሰድ ወይ ካምባቸው ምን ይመስላችኋል? እንደ ኬንያ ባለው የሪቪጂ ካምባውን ስደተኞች ካምብ ነው የሚኖሩ እንጂ ከተማ ስመቶ በፍቃድ ነው። ያን ፍቃድ ደግሞ ለአስር ሰው አይሰጥም ለአንድ ሰው ነው። ከስንት መከራ በኋላ ነው አግኝተህ ያን ፍቃድ ማግኘት የምችለው። ስለዚህ ባካቸው የሪቡጂ መተዳደሪያ ደንቦች ወይ የሪቡጂ ህጎች በኢትዮጵያ ይሁን እንዲሆኑ ይደረግ። ባካቸው ባካቸው አደራ ይላለሁ። አመሰግናለሁ።
ቁርጥ እያለ ነው። ክቡራትና ክቡራን አድማጮች ከምሽቱ 3 ሰዓት ከ33 ደቂቃ ሆኗል። አሁን በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ እየተላለፈላችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁ።
አሁን ሳምንታዊው ቅንብር ስፖርት ነው። ተከታዩ አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። መሰረት ደፋር በትላንቱ የቦስተን ያዳራሽ ውስጥ ሩጫ በ3000 ሜትር ውድድር አሸነፈች። ከ2013 ወዲህ በትራኩ ሩጫ ስትወዳደር የመጀመሪያዋ ነው። በእግር ኳስ የኢትዮጵያው ቅዱስ ጊዮርጊስ የሲሸልሱን ክለብ አሸነፈ። በመስክ ቴኒስ በትላልቆቹ ውድድሮች ሰባት የሻምፒዮናዋ ቪነስ ዊሊያምስ ትላንት በታይዋን ኦፕን ድል ተቀዳጅታለች። ሌሎች ዜናዎችም አሉን፣ አብረን እንቆይ። የመሰረት ደፋር የቀድሞው የሶስት ሺህ ሬኮርድ 8:30.05 እንደነበር ሲታወስ፣ ትላንት ጥቂት ስብርባሪ ሴኮንዶች ታክለውበት 8:30.83 ሴኮንድ ነው ያጠናቀቀችው። በጣም እጅግ በጣም በተቀራረበ ጊዜ መሀል ላይ እየሮጥን እያለን በኃይል ለመግፋት አቅሙ ይኖረኛል የሚል እምነት አላደረብኝም። ከውድድሮች ለረጅም ጊዜ ርቄ በመቆየቴ ምክንያት ነበር ያለችው መሠረት ደፋር ትላንት ቦስተን ሬጂ ዊሊያምስ የትራክና አትሌቲክስ ማዕከል ከሮጠች በኋላ በሰጠችው አስተያየት። አክላም አሁን ከውጤቱ በኋላ ግን ለዓለሙ የአዳራሽ ውስጥ ሻምፒዮና ውድድር ለመዘጋጀት እንደምችል ሙሉ እምነት አሳድሮብኛል ብላለች። በአምስት ሺህ ሁለቴ የኦሎምፒክ ሻምፒዮናዋ መሠረት ደፋር የትላንቱን ድሏን የገለጸችው በሕይወቴ ትልቁ ነው ስትል ነው። በባርሴሎናው የሴቶቹ ግማሽ ማራቶን ደግሞ ኬንያዊቷ ፍሎረንስ ኪፕላጋት ቀድማ ገብታለች። የ28 ዓመቷ ፍሎረንስ ኪፕላጋት ትላንት ከጅምሩ አንስቶ ስትመራ ብትቆይም የጨረሰችበት ጊዜ ግን 1:09:19 ሆኗል። ኪፕላጋት ከአንድ ዓመት በፊት እዚሁ ከተማ ላይ ያጻፈችው የዓለም የግማሽ ማራቶን ሬኮርድ 1:05:09 እንደነበር አይዘነጋም። ዛሬ በጀመርኩት መሠረት የዓለምን ሬኮርድ ባላሻሽልም በሚያዝያ ለሚደረገው የለንደን ማራቶንና በሪዮ ኦሊምፒክ ድል ለመቀዳጀት ተስፋ አደርጋለሁ ብላለች ኪፕላጋት። በትላንቱ የባርሴሎና ግማሽ ማራቶን ሩጫ ውድድር ሌላው አስደሳች ትዕይንት የሁለተኝነቱን ቦታ ለማግኘት በስዊድኗ ኢዛቤላ አንደርሰንና በፖርቱጋሏ ጄሲካ ኦጉስቶ መካከል የተካሄደው እልህ አስጨራሽ ፉክክር ነበር። ኢዛቤላ ሁለተኛ፣ ጄሲካ ሦስተኛ ሆነው ጨርሰዋል። የወንዶቹን በ1:02:57 አጠናቆ በአንደኝነት የተሸለመው ኬንያዊው ቪንሰንት ኪፕሩቶ ነው። ኪፕሩቶ ከዚህ ቀደምም በቻይናው ሺያንሜን ማራቶን ድል ተቀዳጅቷል። በሌላ የአትሌቲክስ ስፖርት ዜና በኬንያ የሌሎች የአፍሪካ ሀገሮች ስደተኞች በዘንድሮው የሪዮ ኦሊምፒክ ውድድሮች በአይኦሲ ማለትም በዓለም አቀፉ የኦሎምፒክ ኮሚቴ አርማ ስር ለመሳተፍ በአንድ ልዩ ካምፕ ውስጥ እየተለማመዱ ናቸው። ስደተኞች ብቻ በዚህ መልክ ተለማምደው በኦሎምፒክ ውድድሮች እንዲሳተፉ ሲደረግ የሪዮው ለመጀመሪያ ጊዜ ይሆናል ተብሏል። የሚለማመዱበት ጎንግ ልዩ ካምፕ ከናይሮቢ ዋና ከተማ 20 ኪሎ ሜትሮች ርቆ ይገኛል። የ20 ዓመት ዕድሜ ያላት በ800ና 1500 ሜትሮች የምትሳተፈው የደቡብ ሱዳኗ ሮዝ ናቲኬ በካኩማ ካምፕ ላለፉት 16 ዓመታት ኖራለች። ያ ግዙፍ ካምፕ ከኢትዮጵያ፣ ከኤርትራ፣ ከኮንጎ፣ ከደቡብ ሱዳን፣ ከሶማሊያ፣ ከዩጋንዳና ከሩዋንዳ የመጡ ስደተኞችን ያስተናግዳል። በካኩማ ካምፕ ሕይወት በጣም አስቸጋሪ እንደሆነ ነው ሮዝ ናቲኬ የምታስረዳው።
Before we came here, we had been facing a lot of challenges due to the hot weather in Kakuma and the place is too dry that we cannot able to
ወደዚህ ማሰልጠኛ ካምፕ ከመምጣታችን በፊት በአየሩ ሞቃትነት ምክንያት በካኩማ ካምፕ ብዙ ፈተናዎች ገጥመውናል። አካባቢው በጣም ደረቅ በመሆኑ ደግሞ መቆየት ከባድ ነው። ሆኖም እየቆየን ስንሄድ መለማመድ ግድ ሆነ ነበር ያለችው። ዛሬ ሮዝ ናቲኬና ሌሎች አትሌቶች በቀን ሁለቴ ለማመዳሉ ሎንግ ካምፕ ውስጥ ከዛ በፊት ለ45 ደቂቃዎች እንዲሟሟቁ ይደረጋል። ሌላው የሶማሊያ አትሌት ዳውድ አቡበከር በአምስትና 10 ሺህ ይሳተፋል። በመጪው የሪዮ ኦሊምፒክ በቀጣዮቹ ጥቂት ወራት ጊዜ ውስጥ እነዚህ አትሌቶች በኦሊምፒክ ሰንደቅ ዓላማ ስር ሮጠው ታሪክ ሊሰሩ ይችሉ ይሆናል። አትሌቲክሱ ይኸው ነው።
አድማጮች፣ ለሀገር ውስጥና አውሮፓ እግር ኳስ ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ይሆናል የምመራችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የአፍሪካ የተለያዩ ከተሞች የኮንፌዴሬሽን ዋንጫና የአፍሪካ ክለቦች ሻምፒዮንስ ሊግ ማጣሪያዎችን ትናንትናና ከትናንት በስቲያ አካሂደዋል። ማጣሪያዎቹን ካካሄዱት ከተሞች አንዷ የአፍሪካ መዲና አዲስ አበባ ቅዳሜና እሁድ ሁለት ማጣሪያዎችን አስተናግዳለች። በቅዳሜ ጨዋታ የመከላከያና የግብፁ ቪሳር አልማክሳር ባደረጉት የመጀመሪያ ማጣሪያ በእንግዳው ቡድን የበላይነት 3-1 በሆነ ውጤት ተጠናቋል። የመልሱን ጨዋታ ካይሮ ላይ ከሁለት ሳምንት በኋላ ያደርጋሉ። የመከላከያው አሰልጣኝ ገብረ መድን ኃይሌ አዲስ አበባ ላይ የተመዘገበውን ሽንፈት ቀልብሶ ለመመለስ እጅግ እጅግ ከባድ እንደሚሆን ተናግረዋል። በሌላ በኩል ደግሞ ትናንት ቅዱስ ጊዮርጊስ የሲሸልሱ ሴንት ሚሼል በአዲስ አበባ ስቴዲየም ጊዮርጊስ 3-0 አሸንፎ ሸኝቶታል። አዳነ ግርማ በኃይሉ አሰፋና ናይጄሪያዊ ፕሮፌሽናል ተጫዋች ጉድዊን ቺካ ለጊዮርጊስ ጎሎቹን አግብተዋል። ስምን መልአክ ያወጣል እንዲሉ የሁለቱ እግር ኳስ ክለቦች መጠሪያ ስምና የትናንቱ የሜዳ ላይ ግንኙነታቸው አስገራሚ ነው። የአራዳው ጊዮርጊስና የሲሸልሱ ቅዱስ ሚካኤል ከሁለት ሳምንት በኋላ የመልሱን ጨዋታ በሲሸልስ አድርገው የተሻለ ነጥብ የሚኖረው ወደ ቀጣዩ ማጣሪያ ይሸጋገራል ማለት ነው። የሁለቱ ግንኙነት ማጣሪያም ለአፍሪካ ሻምፒዮንስ ሊግ ነው። ወደ አውሮፓ ውድድሮች ስንሸጋገር በጉጉት የተጠበቀውን የእንግሊዝ ፕሪሚየር ሊግ 26ኛ ሳምንት ሁለት ትልልቅ ግጥሚያዎችን ማለትም የአርሴናልና ሌስተር ሲቲ፣ የማንቸስተር ሲቲ እና የቶተንሃም ሆትስፐርን ጨዋታዎች በአጭሩ እንመለከታለን። በባከነው በተጨመረው 4 ደቂቃ የመጨረሻ ሰኮንዶች አርሴናል የማሸነፊያውን ጎል ሲያስቆጥር የተሰማው የደስታ ጩኸትና ፈንጠዝያ ከመጀመሪያውም በእጥፍ ጨምሯል። ጎሉም በግንባር ያስቆጠረው ላለፉት 10 ወራት በጉዳት የቆየው ዳኒ ወልቤክ ነው። ዳኒ ወልቤክ እንደ ዋልኮት ሁሉ የመጨረሻዎቹ ደቂቃዎች ተቀይሮ በመግባት ነው አርሴናልን ለድል ያበቃው። በሌላ ጨዋታ ማንቸስተር ሲቲ በሜዳውና በደጋፊው ፊት በቶተንሃም ሆትስፐር 2-1 ሽንፈት ቀምሷል። የደረጃ ሰንጠረዡን ሌስተር ሲቲ በ53 መሪነትን አለቀቀም። ቶተንሃም ሆትስፐር እና አርሴናል በ51 ነጥብ በጎል ተበላልጠው 2ኛና 3ኛ ናቸው። ኮከብ ጎል አግቢነቱን ቫርዲ ከሌስተር በ18 ጎል ይመራል። በእኔ በኩል ያለው የሆነ ሰለሞን፣ አመሰግናለሁ። በድጋ
አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በመጨረሻም የመስክ ቴኒስ፣ አሜሪካዊቷ ቪነስ ዊሊያምስ ትላንት በታይዋን ኦፕን በማሸነፏ እስካሁን በትላልቆቹ ውድድሮች ያሸነፈችውን ውድድር ወደ 49 አድርሳለች። ጃፓናዊቷን ሚሳኪ ዶይን 6-4-6-2 በሆነ ውጤት ነው ታይዋን ለመጀመሪያ ጊዜ ባዘጋጀችው ታላቅ ውድድር ላይ የቀጣቻት። በዓለም ደረጃዋ ቁጥር 1 ላይ የምትገኘው ቪነስ ዊሊያምስ ባለፈው ወር በተካሄደው የኦስትሬሊያ ኦፕን ከመጀመሪያው ዙር በኋላ ብትወጣም በዚህኛው በታይዋኑ ኦፕን በሁሉም ዙር አሸንፋለች። በዓለም ቁጥር 2 ላይ የምትገኘውን ጃፓናዊት ለማሸነፍም ቪነስ ብዙ አልተቸገረችም። በሁሉም ደረጃ ውድድር 3 የበላይነቷን አሳይታ የፍጻሜውን በ1 ሰዓት ከ26 አጠናቃለች። በዚሁ ላብቃ። ሳምንት እንደገና እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰለሞን ክፍሌን ለሳምንታዊው የስፖርት ዝግጅቱ እናመሰግናለን። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ተከታዩ ሳምንታዊ ቅንብር እንሻገራለን። ዝግጅቱ ጤና፣ አዘጋጅና አቅራቢው ሶሎሞን አባተ። ሰለሞን አዘጋጁ ሲገኝ እንደሚደረገው ምን ከጅህ ዛሬ?
እሺ አሉላም፣ መቼም የአጣዳፊ ጊዜ መረጃ ስፋት ላለው ሕዝብ ለማድረስ ከእኔና ከአንተ የበለጠ ዘዴ፣ ከመገናኛ ብዙሃን የበለጠ የፈጠነ ዘዴ አይኖርም። በአብዛኛው የመጀመሪያው የምታስበው መገናኛ ብዙሃንን ነው። በተለይ ደግሞ አፋጣኝና አጣዳፊ የሆኑ ሁኔታዎች ሲኖሩ፣ አሁን መገናኛ ብዙሃን ማለት ደግሞ ወይም አየሩ፣ ጋዜጣው ወይም ኢንተርኔቱ ብቻ አይደሉም። በዋናነት ሰው ነው ውስጣቸው የሚገባው፣ ውስጣቸው የሚሰራው ባለሙያ ነው። እነዛን መገናኛ ማነው መረጃዎች ለህዝብ የማድረስ አቅምና ጉልበት ያለው በምን ያህል ተዘጋጅቷል፣ በምን ያህል ሁኔታ ያውቀዋል ርዕሱን የሚል ነው። በተለይ ደግሞ ሰሞኑን ስንመለከት ይሄንን ጥያቄ ላነሳ የቻልኩት ብዙ የጤና አጣዳፊ ሁኔታዎች ያጋጥማሉ። ሰው ቀድሞ መዘጋጀት ያለባቸው፣ ሰው የራሱን አስተዋጽኦ ማበርከት ያለባቸው፣ ራሱን መጠበቅ ያለባቸው መድረኮች ሲኖሩ ጋዜጠኞች እነዛን መረጃዎች ለህዝብ በቀጥታ ማድረስና እውቀትን ሊፈጥር በሚችል ሁኔታ የማድረስ ብቃትና ዝግጅት ሊኖራቸው
ይገባል። መረበሽም ከመታወቅም አንዳንዴ በቂ መረጃ ባለመኖር መረበሽና የሚገባውን ወይም አስፈላጊውን ጥንቃቄ አለማድረግም አለ።
የተሳሳተ መረጃም ትሰጣለህ፣ የተሳሳተ ግንዛቤና ብዙ ጊዜ እነዛን ችግሮች ለማስፋፋት እንደውም መንስኤ የሚሆኑ ሰበብ የሚሆኑ መረጃዎችን ትሰጣለህ። በኤድስና በኤችአይቪ ስርጭት ላይ ታይቶ እንደነበረው አይነት ማለት ነው። እና አሁን የሰሞኑ ደግሞ ስጋት፣ የዓለም ስጋት ዚካ ቫይረስ ነው እንደምታውቀው አሉላ። ዛሬ እንኳን ቻይና ውስጥ በዛሬዋ ዕለት ሁለት ሰዎች በዚካ ቫይረስ የያዛቸው ሰዎች ተገኝተዋል ዛሬ። ስለዚህ ኢትዮጵያ ውስጥ ያሉ ጋዜጠኞች ለመሆኑ ምንድን ነው እያደረጉ ያሉት? ህዝብን ለማንቃት፣ መንግስትን ለማንቃትና ለመጎትጎት፣ ሌሎች ተሳታፊ አካላት ወደ ጉዳዩ ፈጥነው እንዲገቡ ለማድረግ ምንድን ነው እያደረጉ ያሉት የሚል ጥያቄ አንስቼ ነበርና ወደ ሌሎቹ አካላት ከመዝለቄ በፊት የኢትዮጵያን የጤና ዘጋቢ ጋዜጠኞችን ለማነጋገር ፈልጌ ነበርና ወደ ማህበራቸው ፕሬዚደንት ደወልኩኝ። ወደ ሊቀመንበሩ ከእሱ ጋር ያደረኩትን ውይይት ነው ይዤ ቀረብኩት።
መልካም፣ ተገቢ ዝግጅት በሰዓቱ የቀረበ ነው። መልካም፣ መሄድ ትችላላችሁ።
እንቀጥል።
ነዋይ ጸጋ ይባላለሁ። የአዲስ አበባ የጤና ጋዜጠኞች ኢኒሽቲቭ ሊቀመንበር ነኝ። ማህበራችን ዋና ምንድን ነው? በሚዲያ የሚተላለፉ የጤና መረጃዎችን ኳሊቲ ያላቸው እንዲሆኑ፣
ጥራት ያላቸው እንዲሆኑ፣
አዎ
ደረጃቸውን የጠበቁ እንዲሆኑ ማለት ነው።
የጠበቁ እንዲሆኑና ጥራት ያለው መረጃ ለህብረተሰቡ ማቀበል ነው። በጆርናሊዝም መርህ መሰረት በጆርናሊዝም
ጋዜጠኝነት
ታክሎባቸው ጥሩ መረጃ ለህብረተሰቡ ማስተላለፍ ነው ዋና አላማችን።
በወቅቱ አንዳንድ የጤና ችግሮች ሲከሰቱ ወረርሽኝም ሊሆን ይችላል፣ ሌሎችም እንደዚሁ ስር የሰደዱ የቆዩ የበሽታ አይነቶችም ሊሆኑ ይችላሉ እና በወቅቱ ለማድረስ ሲቻል እንደውም ቅድሚያ ማስጠንቀቂያ ለመስጠት የምታደርጉት ጥረት አለ? አቅም አላችሁን ለማድረግ?
አዎ፣ እኛ የምናደርገው ለአባላቶቻችን የመጀመሪያ የጤናውን መረጃ መስጠት ነው። ሲዘግቡ እንዴት አዘጋገብ እንዴት እንደሆነ ሄልዝ ሪፖርቲንግ እንዴት እንደሆነ
የጤና አዘጋገብ
እንዴት እንትን እንደሚተላለፍ በሚዲያ እንዴት ማሳለፍ እንደሚገባን ህብረተሰቡ ደግሞ ምን መረዳት እንዳለበት ለሚለው የራውንድ ቴብሎች ዲስከሽኖች እናዘጋጃለን። በዛ መሰረት ጋዜጠኛው መረጃ ጥሩ መረጃ ያገኛል እና ያንን መረጃ ደግሞ ለህብረተሰቡ ማስተላለፍ ይችላል። እንደዚህ እንደዚህ ነው ዋና አላማችን የምናደርገው።
የት የት ነው የሚሰሩት የእናንተ አባል የሆኑ ጋዜጠኞች?
የእኛ አባሎች በግልና በመንግስት ሚዲያ ውስጥ ተቀጥረው ሌሎችም ደግሞ የኮሚኒኬሽን ባለሙያዎቹ ነው በሄልዝ ላይ ትኩረት ሰጥተው የሚሰሩ እንዳሉ ነው ምንድረዳው።
ስንት ይሆናሉ አባሎቻችሁ?
አሁን 32 ናቸው እና እነዚህ ፎከስ አድርገው የሚሰሩ ናቸው ጤና ላይ ሆነ ብለው የሚሰሩ እና በቂም ደግሞ ኢንትረስትድ ሆኖ የሚሰሩ ናቸው።
የኢትዮጵያ የጤና ችግር በአብዛኛው ያለው በህዝቡ ውስጥ ከከተማ ውጭ ባለው ህዝብ መካከል ነው። በእርግጥ ከተማውም ቢሆን ሰፊ ብዙ ስራ የሚያስፈልገው ነው እና እናንተ አዲስ አበባ ላይ ነው ያላችሁት። በሌሎች ከተሞች ውስጥ ከአዲስ አበባ ውጭ እንቅስቃሴ የሚያደርጉ ጋዜጠኞች በእናንተ ውስጥ ታቅፈዋል? ግንኙነት አላችሁ? በኢትዮጵያ ደረጃስ የእናንተን ተነሳሽነት ወይም ኢኒሽቲቫችሁን ለማሳደግ ሀሳብ አላችሁ?
ያው እንግዲህ በአዲስ አበባ ውስጥ እነዚህ ጎላጎል ያሉት ሚዲያዎች አዲስ አበባ ውስጥ ነው ያሉት። አንደኛ እሱ ነው ታሳቢ ያደረግነው። ሁለተኛው ግን አሁን ማህበራችንን ወደ ናሽናል ለማምጣት እያሰብን ነው። በዛ ጊዜ ደግሞ የክልሎችን ሚዲያ እናቅፋለን
በብሔራዊ ደረጃ።
እኛ ብዙ ጊዜ የምናስበው ብዙ የናሽናል የጤና ኢሹዎችን ነው የምናነሳው። ራውንድ ቴብላችን ፎከስ የምናደርገው የናሽናል ኢሹ ነው። የአዲስ አበባ ብቻ የአዲስ አበባ ተብሎ ኢሹ የለም።
ራውንድ ቴብል ማለት ውይይት ታደርጋላችሁ፣ ስብሰባላችሁ
የሚባለው የአዲስ አበባም ነው የሌሎችም ናቸው እና የናሽናል ስለምናነሳ አዲስ አበባ ውስጥ የሚታተሙ የሚሰራጩ በኤፍኤሞች የሚሰራጩ በናሽናል ሬዲዮ የሚሰራጩ ያው ዞሮ ዞሮ ለግባት ስለሚሆኑ ወደ ናሽናል ደረጃ የሚደርሳሉ ብዬ አስባለሁ።
እስቲ አሁን
ወደፊት ግን ራሳችን ብሔራዊ ደረጃ አድርገን ለመቋም እያሰብን ነው።
እስቲ አሁን ወደ ሰሞኑ የዓለም ስጋት እንመለስና ስለዚህ ከቫይረስ ምን ያህል ታውቃላችሁ? የኢትዮጵያ ጋዜጠኞች ኢትዮጵያ ውስጥ ያላችሁ በጤና ላይ የምትዘግቡ
ስለዚህ በጣም በሬዲዮም በቴሌቪዥንም ይዘገባል። እነዚህ እንግዲህ ከኢንተርኔት ከተለያዩ ዜና ማሰራጫዎች የሚወሰዱ ናቸው። እኛም በፌስቡካችን ዚካ ምን እንደሆነ አንዳንድ መረጃዎችን ለጤና ጋዜጠኞቻችን አቀብለናል። ግን ይሄ ደግሞ አሁን በቅርብ ጊዜ አዲስ ጊዜ ክስተት ስለሆነ አሁን ወደፊት ግን በቅርብ ጊዜ ውስጥ ጠረጴዛ ዙሪያ ውይይት አዘጋጅተን በቂ ባለሙያ ጠይቀን ውይይትና ጥሩ ግብዓቶችን እንዲያገኙ እናደርጋለን። አሁን ከጊዜውም የበሽታው መከሰትም ጊዜ አጭር ስለሆነ ባለሙያ እየፈለግን ነው። በቅርብ ጊዜ ጋዜጠኞቻችን መረጃ እንዲያገኙ እናደርጋለን። ያሁኑ ግን አሁንም የዚካ ጉዳይ በኢትዮጵያ ሚዲያ እየተዘገበ ነው። በኢትዮጵያ መጽሔትም በሬዲዮም በቴሌቪዥን እየተዘገበ ነው። ያ ግን መነሻ ዋና እንትን ምንድን ነው? የዓለም አቀፍ መረጃዎች ተተርጉሞ እየቀረቡ ነው።
በእንደዚህ አይነት በሽታዎች ወረርሽኞች፣ በተለይ አዲስ የሚከሰቱ ወረርሽኞችና በሽታዎች ላይ ግንዛቤው ብቻ ሳይሆን የጠለቀ ዕውቀት እንዲኖር የማድረግ ስራም ሊሰራ ይገባዋል። ምክንያቱም ግንዛቤው አይደለም ወረርሽኙን ወይም በሽታውን የሚያቆመው፣ ዕውቀት ሲኖር ነው ለተግባር የሚገፋውና የሚያነሳሳው። ብዙ ጊዜ ደግሞ በፍጥነትና እንደዚህ አሁን ያሉ አደጋዎችን ለመቋቋም የሚሰሩ ስራዎች የተሳሳተ ግንዛቤ ሁሉ ሲያስጨብጡና እንደውም እነዚህ የተሳሳቱ ግንዛቤዎች ደግሞ ለበሽታው መስፋፋት አስተዋጽኦ የሚያበረክቱ ሲሆኑ ይታያል ብዙ ጊዜ። ስለዚህ አሁንም ቢሆን በዚህ በእናንተ ህብረት ስለ ዚካ ጥሩ ግንዛቤ፣ ጥሩ ዕውቀት መጨበጥ እንዲቻል የመንግስት መስሪያ ቤቶችም ይሁኑ ጤና ጥበቃ ሚኒስቴርም ይሁን የተናጠል ባለሙያዎችም ይሁኑ የጠለቀ ዕውቀት እንዲያካፍሏችሁ ያደረጋችሁ ጥያቄ ጥረት አለ? በተናጠል ስም ታደርጓቸው ጥረቶች ዕውቀትን መሰረት ያደረጉ ናቸው? እንደው ዝም ብሎ ከኢንተርኔትና ከዚህም ከዛም የተገኙ ግንዛቤዎች ከመሆኑ በተረፈ
እስካሁን ያው ሁላችን ባለም አቀፍ መረጃ ተመስርቶ ነው በአሁን ስለዚህ ከመረጃ ይሰጥ የቆየው። ግን አሁን እኛ ማህበራችን ያው የጤና ጥበቃ ሚኒስቴርን በመጠየቅ የራውንድ ቴብል ዲስከሽን ለማዘጋጀት እና ሌሎችንም አካላት በመጠየቅ ደግሞ ጋዜጠኛው በቂ እውቀት ኑሮት የመዘገብም ሌላ ከራሱ አልፎ ሌሎች መረጃ መስጠት ይኖርበታል። ያው ለዚህ ዋና መሰረቱ ምንድን ነው? በኢትዮጵያ ውስጥ ገና የህዝብ ጆርናሊዝም የጤና ጋዜጠኝነት ገና መሰረት እየያዘ ነው። ገና ወደፊትም ብዙ ይቀርባል። በኢትዮጵያ ውስጥ የጤና ጋዜጠኝነት እየጠነከረ እየሰፋ ሲሄድ ጋዜጠኛው ራሱ በቂ መረጃ ይዞ ከግንዛቤ ባለፈ የጠራ እውቀት ይኖረዋል። እንደዛ በሚሆንበት ጊዜ ጥሩ መረጃ ለተመልካችም ለአድማጭም ለአንባቢ ማሳለፍ ይቻላል። ከግንዛቤ ያለፈ አንደኛ አሁን ምንድን ነው መደረግ ያለበት? የጤና ጋዜጠኛንም በጣም ፕሮሞትድ ማድረግ በመንግስትም በግልም ይሄን
ማነቃቃት እና መደገፍ
መደገፍ ያስፈልገዋል። አሁን ጥሩ ነው። ካለፉት አመታት ወዲህ የሆነ መስመር እየያዘ ይመጣ የጤና ጋዜጠኝነት እየተፈለገ ፈላጊውን ብዙ እየሆነ መንግስትም እየፈለገው አጋር ድርጅቶችም እየፈለጉት እየመጡ ነው። ይሄ ጥሩ ነው እና ወደፊት ለዚካም ወደፊት ደግሞ ለሚከሰቱ ሰላይ በሽታዎች ጋዜጠኛን ይዞ መጓዝ በተለይ ደግሞ የጤና ጋዜጠኞች ይዞ መጓዝ የመንግስት አቋም ከሆነ በሽታን አስቀድሞ የመከላከል መርህም የሚደገፍ ነው። ስለዚህ ያን ስናጠነክር እነዚህ በየትኛውም ጊዜ የሚከሰቱ በሽታው ቶሎ እንደ ቅድመ ማስጠንቀቂያ ሆኖ ህዝቡን ሊያስተምሩ ይችላሉ የሚል አሰራለሁ።
ነዋይ ጸጋዬን አመሰግናለሁ። ይህንን ነበር የሚመስለው ውይይታችን። አሉላ
ግሩም፣
ደግሞ እንመለሳለን።
ልክ ነው ሰለሞን። የዚካ ቫይረስ በወረርሽኝ ዓለም አቀፍ ወረርሽኝነት ከተከሰተበት ጊዜ ጀምሮ እንግዲህ ወደፊት የሚመጡ መረጃዎችን በአግባቡ በሰዓቱ ልክ እንዳሁኑ ማቅረባችን እንቀጥላለን። እናመሰግናለን ሰለሞን። ታዲያ እዚህ ግድም በሙዚቃ ጥቂት ፋታ ለመውሰድ ጊዜ የተገኘ ይመስለኛል።
እና ምንድን ነው የምትጋብዘን አሉላ?
ለምሽቱ የያዝነው ዜማ
አንድ ቆንጆ ዜማ
ሄለን በርሄ ናት የምትጫወትልን። አንድ ቆንጆ ዜማ ተመርጧል። በእርግጥ ሰለሞን የህልሜ ጓደኛ ትለናለች።
ድንቅ ነገር ነው።
አዎ ህልሜ ጓደኛ
አሉላ፣ ይህንን እጅግ በጣም ጥሩና ቆንጆ የሆነ ድምፅና መልእክት ስለመረጥክልን ምሽትህ የተባረከ እንዲሆን እመኝልሃለሁኝ። ግን በኋላ ለብቻችን ስንሆን ለምን የህልሜ ጓደኛ እንደመረጥክ
የተለየ ምክንያት የለኝም፣ ግን እናወራለን።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው እየተከታተላችሁ ያላችሁት።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዛሬ ዕለት በየዓመቱ በዩናይትድ ስቴትስ የፕሬዝደንቶች ቀን ተብሎ ይከበራል። አሜሪካውያን ከመጀመሪያው ፕሬዝደንታቸው ጆርጅ ዋሽንግተን ጀምሮ ብሔራዊ ጀግኖቻቸውን አስበው የሚውሉበት ቀን መሆኑን በመጥቀስ የዕለቱ ርዕሰ አንቀጽ ጽሑፉን ይጀምራል። ፕሬዝደንት ጆርጅ ዋሽንግተን እንደ አውሮፓ አቆጣጠር በ1799 ዓ ም ከዚህ ዓለም በሞት ሲለዩ ኦፊሴላዊ ባይሆንም የካቲት 22 የልደት ቀናቸው እንዲከበር በአንዳንዶች ሐሳብ ቀርቦ ነበር። ሆኖም በ1885 ዓ ም ኦፊሴላዊ በዓል እንዲሆን ተወስኗል። ቆየት ብሎ ደግሞ አሜሪካውያን የልደት በዓላቸው ከዋሽንግተን ጋር የሚቀራረብ የካቲት 12 የተወለዱትን ሌላ ታላቅ መሪ አብርሃም ሊንከንንም ለማክበር ወሰኑ። እንደ አውሮፓ አቆጣጠር በ1971 ዓ ም ታዲያ በየዓመቱ በፌብሩዋሪ ወይም በየካቲት የወሩ ሶስተኛ ሰኞ ላይ የፕሬዝደንቶች ቀን ተብሎ በብሔራዊ ደረጃ እንዲከበር መወሰኑን ርዕሰ አንቀጹ ያስታውሳል። በመቀጠልም ፕሬዝደንት ጆርጅ ዋሽንግተን ከብሪታንያ ጋር በተደረገው የነጻነት ጦርነት አሜሪካውያንን የመሩ መሆናቸውን ያስታውሳል። ተወዳጅ ያደረጋቸውም አንዳንድ በዲሞክራሲያዊ ስርዓት ግንባታ አዝጋሚነት የተሰላቹ ወታደሮቻቸው እርሳቸውን ንጉስ ብለው እንዲሰየሙ ሲያበረታቷቸው አልፈልግም ማለታቸው መሆኑን ይጠቅሳል። ይህን ሐሳብ ከአእምሯችሁ አውጡት በማለት ሐሳቡን ያቀረቡትን ገጸጹ ዋሽንግተን። ጦርነቱ ሲጠናቀቅ ሰራዊቱን በትነው ራሳቸውም ዋናው የጦር አዛዥ ስልጣናቸውን በመልቀቅ በተራ ዜግነት ወደ ግል ኑሯቸው እንደተመለሱ ርዕሰ አንቀጹ ያስታውሳል። በዚያን ጊዜ አሜሪካ 13ቱ የብሪታንያ ቅኝ ግዛቶች ላላ ባለ ፌዴሬሽን ተሳስረው የሚተዳደሩባት ነበረች። በቀጣዮቹ 6 ዓመታት ታዲያ አሜሪካውያን ከፍተኛ ስልጣናትን ለክፍለ አገሮቹ በመተው ጠንካራ ፌዴራላዊ አስተዳደር ለመመስረት ሲታገሉ ነበር። አብዛኞቹ አሜሪካውያን በፕሬዝደንት የሚተዳደር ማዕከላዊ መንግስት ወደ ስልጣን ብልግና ያመራል የሚል ስጋት ነበራቸው። በዚያ በጣም ጥርጣሬና ስጋት በሰፈነበት ጊዜ ግን ብዙሃኑ አሜሪካውያን ለጆርጅ ዋሽንግተን እምነት ነበራቸው። ስለዚህ ማንም ተቀናቃኝ ሳይኖራቸው የመጀመሪያው የአሜሪካ ፕሬዝደንት ሆነው ተመረጡ። እርሳቸው ስልጣን ሲይዙ ዩናይትድ ስቴትስ ህገ መንግስት እንጂ የስልጣን መዋቅር አልነበራትም። እርሳቸው ስልጣን ሲለቁ ዩናይትድ ስቴትስ በታላላቅ የዓለም አገሮች እውቅና አገኘች። ጆርጅ ዋሽንግተን አሜሪካ ከጅምሩ ጠንካራ የኢኮኖሚ መሰረት እንዲኖራት ከማድረጋቸውም በላይ ድንበሮቿን እንድታሰፋ ጠንካራ ወታደራዊ ኃይል መሰረቱ። ርዕሰ አንቀጹ ጽሑፉን በማጠቃለል በአብዮት ታምሳ እንደነበር ታሪክ በሚያስታውሰን በፈረንሳይ ዲሞክራሲያዊ አስተዳደር ሽብርና ጭቆናን ተካ። በዩናይትድ ስቴትስ ግን በዋሽንግተን መሪነት የተካሄደው አብዮት ጠንካራ ዲሞክራሲና የህግ በላይነትን የሚያከብር መንግስት እንዲመሰረት አደረገ። ፕሬዝደንት ጆርጅ ዋሽንግተን ከአራት ዓመታት አስተዳደር በኋላ በፈቃዳቸው ስልጣን በመልቀቅ ለተኳቸው የአሜሪካ ፕሬዝደንቶች ሁሉ አርያ ሆኑ። ከዚያም በላይ ለዲሞክራሲ ዋና ቁልፍ የሆነውን የስልጣን በሰላም ከአንዱ ወደ ሌላ አስተዳደር መሸጋገር በተግባር ለዓለም ሁሉ አሳዩ በማለት ርዕሰ አንቀጹ ጽሑፉን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀራሉ። ማጠቃለያ ላሰማችሁ። የአዲስ አበባ ማረሚያ ቤት የቀድሞውን የአንድነት ፓርቲ አመራር አባላትና ሀብታሙ አያሌውን እንዲፈታ ፍርድ ቤት የሰጠውን ትዕዛዝ አለመፈጸሙ የሕገ መንግሥት ጥሰትና ተጠያቂነት እንደሚያስከትል ፌዴራል ጠቅላይ ፍርድ ቤት አስገንዝቧል። በትግራይ ክልል በራያ አዘቦ በደረሰው ከፍተኛ ድርቅ 161,000 ከሚሆነው ከጠቅላላው ሕዝብ 124,000 የእህል እርዳታ እንደሚያስፈልገው የወረዳው አስተዳደር ገልጿል። ወደ 80% የሚሆን ሕዝብ ማለት ነው። አሉላ በነገራችን ላይ አሉላ አባነጋ ካረፉ ዛሬ 119 ዓመት ሆናቸው። በ50 ዓመት ዕድሜያቸው ነበረ የሞቱት ከራስ ሀጎስ ጋር ሽሬ አካባቢ ሲዋጉ በደረሰባቸው መቁሰል ምክንያት በተፈጠረባቸው የጤና መቃወስ ነው ያረፉት።
የታሪክ ማስታወሻውን ነው ሰለሞን የገለጠልን። አድማጮች ለምሽቱ ያዝነውንም በዚሁ ማጠናቀቃችን ነው። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
በደህና አደሩ።